Hallelujah. Jesus and Thomas, I'll tell her what I'm here now. I love what I'm saying now. Yeah, can if she ever run, I'll tell her what I'm saying. Me said I'll tell her love me no run. Yeah, ever run. Come now, nuts, got ya. Yeah, my cake, I'll add a tune. Yeah, yes, it's got.
አብራችሁ የዮሐንስ ወንጌልን በማጥናት ላይ እንትገኙትን እንደገና በጌታ ስም ሰላም ላችኋለሁ። ይሄንን የዮሐንስ ወንጌል ትምህርታችንን እንቀጥላለን። ህይወት ተገለጠ በሚል የጌታን የኢየሱስ ክርስቶስን ክብር በዮሐንስ ወንጌል በተከታታይ እየተመለከትን ነው ያለነው። በዚህ መጽሐፍ ቅዱስ ጥናታችን አብራችሁን እየተከታተላችሁ ያላችሁ እንደምታስታውሱት አሁን ምዕራፍ 12ን የምንጀምርበት ቀን ነው። ከዚህ በፊት በነበረው ታሪክ ከወንድማችን ሮቤል ጋራ ምዕራፍ 11 ላይ ያለውን የኢየሱስን ክብር እንደተመለከተን ሁላችንም አውቃለን። ትንሳኤና ህይወት እኔ ነኝ በሚል ኢየሱስ ክርስቶስ የዛሬ ብቻ ሳይሆን የነገ የወደፊታችን የፊውቸር ዋና ጌታ ባለቤት ከሞት ባሻገር ባለው ባለቤት መሆኑን ያሳየበት የገለጠበት ዴሞንስትሬት የተደረገበት በያላዛር መነሳት ከአራት ቀን በኋላ ያላዛር መነሳት በርሱ ላይ ደግሞ ተመስርቶ ጌታችን ያስተማረውንና የገለጠውን የኢየሱስን ክብር ለማየት ሞክረናል። ትልቅ ተአምር ነው የሆነው፣ አነጋጋሪ ተአምር ነው የሆነው። ምራፍ 12 ከሱ የሚቀጥል ስለሆነ ጌታችን እንግዲህ በዮሐንስ ወንጌል ምራፍ 11 ላይ ያለውን አላዛርን ከሞት ካስነሳው በኋላ በአይሁድ መካከል በግልጥ አልተመላለሰም ብሎ ነው የሚጨርሰው ምራፍ 11 እንደምታዩት ቁጥር 54 ላይ። ከዚያ ወዲያ ማለት አላዛር ከተነሳ በኋላ ኢየሱስ በአይሁድ መካከል ተገልጦ አልተመላለሰም። ነገር ግን ከዚያ በምድረ በዳ ጠገብ ወዳለች ምድር ኤፍሬም ወደምትባል ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠና በአብዛኛው ፓብሊክ የሆነው አገልግሎት ለሕዝብ የነበረው አገልግሎት ያልነበረበት ጊዜ ነው። እንግዲህ ከዚህ በኋላ ባሉት ታሪኮች ጌታ ኢየሱስ ወደ መስቀል ሞቱ እየተቃረበ የሚመጣበት ጊዜ ነው። ከዚህ በኋላ ያለው ታሪክ ምዕራፍ 12 ላይ ያለው ታሪክ የአይሁድ ፋሲካ ሲቃረብ አንድ ሳምንት አካባቢ ሲቀረው የተከናወነ ታሪክ ነው። እንግዲህ የኢየሱስ ዝና ወጥቷል። በተለይ ምዕራፍ 12 ላይ ስንገባ እናየዋለን። አላዛርን ካስነሳ በኋላ በጣም ብዙ ሰዎች ይከተሉት ጀምረዋል ጌታ ኢየሱስን። ምንም እንኳን በዚያ አካባቢ ባይኖርም ከአላዛር ምልክትነት የተነሳ ብዙዎች አላዛርን እየመጡ እያዩ ክርስቶስንም አምነው ነበር ያምኑ ነበር ብቻ ሳይሆን ቁጥር 11 ላይ ምራፍ 12 ቁጥር 11 ላይ አለላችሁ ከዛ በታችም አለ ማመን ብቻ ሳይሆን ይመሰክሩም ነበር ያሳዩ ነበር። እና ትልቁ ጥያቄ እንግዲህ አሁን የፋሲካ በዓል ሲቃረብ የፋሲካ ሰሞን ሁላችን እንደምናቀው በብሉይ ኪዳንም ጀምሮ የአይሁድ ህዝብ በሙሉ ወደ ኢየሩሳሌም ወደ መቅደሱ የሚጎርፍበት ሰሞን ስለሆነ ይመጣል አይመጣም የሚለው ጥያቄ እየተነሳ ነው። ምራፍ 11 የሚያልቀው ሰዎች ሁሉ የሚሄዱበት በዓል ስለነበረ ጌታችንም እንደሚመጣ እርግጥ ነው እሱን የመጠባበቅ ነገር ነበር። ምዕራፍ 12 ያን ያህል በራሱ ምንም ምልክት የተደረገበት ቦታ አይደለም። ምዕራፍ 12 ላይ ጌታችን ምልክት ሲያረግ አናይም፣ ታምር ሲያረግ አናይም። ምዕራፍ 12 ላይ ያን ያህልም ሰፊ ትምህርት የሚሰጥበት ምዕራፍ አይደለም። ሰፋ ያሉ ትምህርቶችን ከዚህ በኋላ ጌታችን የስንብት ትምህርቶችን ከምዕራፍ 13 ጀምሮ ያስተምራል። ግን ምዕራፍ 12 ያን ያህል አንዳንድ ጥቂት ነገሮችን ጌታችን ቢናገርም ግን ሰፊ ትምህርት ወይም ትልቅ ታምር የተደረገበት ምዕራፍ አይደለም። የሆነው ነገር ከምዕራፍ 11 ጋር የተያያዘ ነው። ጌታችን ወደ ኢየሩሳሌም ሲጠጋ ወደ ኢየሩሳሌም ሲመጣ በበዓሉ ምክንያት ከዚህ በፊት በአላዛር ሕይወት ካደረገው ተአምር የተነሳ የተለያዩ ምላሾች ሲሰጡ ነው የምናየው። ሰዎች እየመጡ የተለያዩ ሰዎች የሰጡትን ምላሽ ነው የምናየው በምዕራፍ 12 ላይ። ከተዘረዘሩት ምላሾች መካከል አንዱ በምዕራፍ 12 ላይ ተወዳጅ ታሪክና ማዕከል ሆኖ የምናገኘው ምዕራፍ 12 ከቁጥር 1 ጀምሮ እስከ 8 ድረስ ያለው ታሪክ ነው። እሱን መጀመሪያ እናይና ከዚህ በኋላ ያሉትን ምላሾች ደግሞ ለማየት እንሞክራለን። ምዕራፍ 12 ከቁጥር 1 እስከ 8 በቢታንያ የተደረገለት የተሰጠውን ምላሽ ነው የምናየው። ከዚያ በኋላ ወደ ከተማ ሲገባ ደግሞ ወደ ኢየሩሳሌም ህዝቡ የሰጠው ምላሽ ደግሞ ከቁጥር 9 ጀምሮ ደግሞ አለ። አጠቃላይ ህዝቡ የአይሁድ ህዝብ የሰጡትን ምላሽ እሱን ደግሞ በሚቀጥለው ክፍል ለማየት እንሞክራለን። ከዚያ በኋላ ደግሞ በሚኖሩን ጊዜያት ሌሎች ከሌላ ሀገር የመጡ ግሪካውያን የሰጡትን ምላሽ ለማየት እንሞክራለን። መጀመሪያ ትንሽ ታሪኩን ላንብበው። ምዕራፍ 12 ቁጥር 1 ጀምሮ እስከ 8 ድረስ ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አላዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር፣ አላዛር ግን ከእርሱ ጋር ከተቀመጡት አንዱ ነበረ። ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች፣ በጠግሯም እግሩን አበሰች። ቤቱም ከናርዶስ ሽቱ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ ያስቆረቱ ይሁዳ ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበር ነው። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት፣ ድሆችስ ሁል ጊዜ ከእናንተ ጋር ይኖራሉና፣ እኔ ግን ሁል ጊዜ ከእናንተ ጋር አልኖርም አለ ይላል። ምንድን ነው የሆነው? ጌታችን ወደ ኢየሩሳሌም በሚያደርገው ጉዞ በፋሲካ ለሚያደርገው ጉዞ ኢየሩሳሌም አካባቢ በምትገኝ መንደር አላዛርን ከሞት ያስነሳበት መንደር ማለት ነው፣ የአላዛርና የቤተሰቡ መንደር ማለት ነው ቢታንያ፣ በዚያ ሲመጣ እንግዲህ አቀባበል ተደረገለት ማለት ነው። ምናልባትም ተሰባስበው የአካባቢ ሰዎች እራት አደረጉለት ነው የሚለው። ነሰሰርሊ በማርያምና በማርታ ባላዛር ቤት መሆኑን አሰች ባናውቅም እነሱ ቤትም ይሁን ሌላም ቤት ብቻ እራት አደረጉለት፣ ግብዣ ተደረገለት። እዚያ የእራት ግብዣ ላይ በመጀመሪያ የተገኙትን ሰዎች ይነግረናል። ዋና ዋናዎቹን ካራክተሮች ላሳያችሁ። ዋና ዋናዎቹ ባህሪያት የተገለጹት ገጠ ባህሪያት ቁጥር 1ና 2 ላይ ተዘርዝረዋል። አንደኛዋ ኦፍኮርስ የአላዛርና የማርያም እህት የሆነችው ማርታ ነች። ማርታ ያው ታገለግል ነበር ይላል። በሌሎችም የመጽሐፍ ቅዱስ ክፍል ባሉ ታሪኮች ውስጥ እንደዚሁ የተጠቀሰች እህት ነች። በአገልግሎቷ የምትታወቅ እህት ነች። የታወቀ ነገር ነው፣ የተለመደ ነገር ነው፣ አግባብ ያለው ነገር ነው። ጌታችንም ሲነቅፋት አናይም። ሉቃስ ወንጌል ምዕራፍ 10ም ላይ ይሄ ታሪክ ፓራራሊ አለ፣ እሷ ስታገለግል ያሳየናል። አላዛር ደግሞ ከሞት የተነሳውና የብዙ ሰዎችን ትኩረት የሳበው ብዙ ሰዎችም እሱን ለማየት ይመጡ የነበሩት ይሄም የማይፈረድባቸው ከሞት የተነሳው አላዛር ደግሞ ተቀምጦ ነበር መገኘቱን ይነግረናል። ማርታ ታገለግል ነበር፣ አላዛርም ተገኝቶ ነበር። ግን ሪሊ ታሪኩ እነኛ አጃቢዎች ናቸው እንጂ የታሪኩ ዋና ማዕከል የአላዛርና የማርታ እህት የሆነችው ማርያም ነች። ከቁጥር 3 ጀምሮ እስከ 8 ድረስ ታሪኩን ዶሚኔት የምታደርገው ማርያም ነች። እሷ ያደረገችው ታሪክ ነው የክፍሉ ዋና አሳብ፣ የክፍሉ ዋና ትምህርት ማርያም ያደረገችው እንደሆነ ግልጽ ነው። የሌሎቹ ባጭሩ ተጠቅሶ የእሷ በዝርዝር የተጻፈበት ምክንያት ይሄ ነው። የታሪኩ ማዕከል ማርያም ነች። ውድ ሽቱ በእግሩ ስር ማፍሰሷ እና መስበሯ ቤቱም ደግሞ በናርዶስ ሽቱ መሞላቱ እና ከዛ በኋላ የተደረገው ታሪክ ጥቂት ጥቂት ልዩነቶች ቢኖሩም በሌሎቹም የወንጌል መጽሐፍት ውስጥ ያለ ታሪክ ነው። ሌሎቹም ወንጌል ጸሐፊዎች ሶስቱ ማለት ነው ከዮሐንስ ተጨማሪ በሁሉም የወንጌል ክፍሎች ውስጥ አለ። የተወሰኑ ቫሪሽንስ አሉት ታሪኩ። ሁላችን እንደምናውቀው ወንጌልን የጻፉት አራቱ የወንጌል ጸሐፊዎች ተመሳሳይ ታሪኮችን ወስደው ከራሳቸው ዓላማ አንጻር እየመረጡ እንደጻፉ ግልጽ ነው። ዮሐንስም ነግሮናል መጨረሻ ላይ፣ በወንጌሉ መጨረሻ ላይ እየመረጠ ነው የጻፈውና የመረጡት የታሪኩ ትኩረት የተለያየ ቢሆንም ከዚህ የተነሳም ደግሞ ትንሽ ቫሪሽን ቢኖርም በሁሉም የወንጌል ክፍሎች ውስጥ ያለ ታሪክ ነው። ማቴዎስ በማቴዎስ ወንጌል ምዕራፍ 26 ላይ ነው የሚያስቀምጠው ይህንን ታሪክ። ማቴዎስ ወንጌል ምዕራፍ 26 ቁጥር 6 እስከ 3 ላይ አለላችሁ ታሪኩ። የሴትዮዋን ብልቃጡን ሽቱን የሰበረችውና ያፈሰሰችውን ሴትዮዋን ስም አይነግረንም። አንዲት ሴት ነው የሚላት ዮሐንስ ማርያም እንደሆነች ይነግረናል። ግን ግብዣው የተካሄደበትን ቤት ደግሞ ይነግረናል ማቴዎስ። ለምጻሙ ስምዖን እንደሆነ ይነግረናል። በስምዖን ቤት ውስጥ የተዘጋጀ እራት እንደነበረ ይነግረናል። ቢታንያ መሆኑን ሁሉም ይነግሩናል። በቢታንያ የተደረገ ነው የእራት ግብዣው የተደረገበትን ቤት ይነግረናል ማቴዎስ። ብልቃጡን የሰበረችዋን ሴት አንዲት ሴት ይላታል። ግን ታሪኩ ሞር ኦር ሌስ ከዛ ውጪ ተመሳሳይ አለው ትንሽ ቫሪሽን ቢኖረው። ማርቆስ ምዕራፍ 14 ላይ ነው ያስገባው። ምዕራፍ 14 ከቁጥር 3 ጀምሮ እስከ 9 ድረስ አለላችሁ። ተመሳሳይ ነው ከማቴዎስ ጋራ። በለምጻሙ በስምዖን ቤት ውስጥ የተደረገ ግብዣ ነው። በቢታንያ የተደረገ ግብዣ ነው። የሴትዮዋን ስም አገን አይነግረንም ማርቆስ። ዋና ትኩረቱ ከዛ በኋላ ሴትዮዋ ያደረገችውና ከዛ በኋላ የተሰጡት ደቀ መዛሙርቱም የሰጡት ምላሽና ከደቀ መዛሙርቱ መካከል ደግሞ ያስቆረቱ ይሁዳ የሰጠው ምላሽ የማቴዎስንም የማርቆስንም አቴንሽን የሳበ እንደሆነ ግልጽ ነው። ሉቃስ ምዕራፍ 7 ላይ ነው የሚያስቀምጠው። እርግጥ ፓራላል የሆነ ታሪክ በምዕራፍ 10 ላይ አለ ጌታችን ያስተማረው። ግን ምዕራፍ 7 ላይ ነው ይህንኑ ታሪክ የተረከው። ቁጥር 36 ጀምሮ እስከ ቁጥር 38 ድረስ አለ በሉቃስ። የስምዖንን ቤት የለምጻሙ ስምዖንን ቤት እንዲሁ በደፈናው የአንድ ፈሪሳዊ ቤት እንደሆነ ብቻ ይነግረናል። ሴቲቱንም ምናልባት ሉቃስ ወንጌልን ትንሽ ያጠናችሁ ሰዎች እንደምታውቁት ስሟን አይነግረንም፣ ግን እጅግ ኃጢአተኛ የሆነች ሴት እንደሆነች ይነግረናል። ያው ሉቃስ ኃጢአተኞችን ሊፈልግ የመጣው ኢየሱስ ትኩረት የሚስብ ስለሆነ የኢየሱስ አዳኝነትና የሰዎች መጥፋት ዋና ትኩረቱ ስለሆነ ኃጢአተኛ የሆነች ሴት እንደሆነች ይነግረናል። የተወሰኑ ቫሪሽን ሳሉት የእኛ ትኩረት ግን ዮሐንስ ወንጌል ምዕራፍ 12 ላይ ያለው ታሪክ ስለሆነ በዛ መሰረት ለማየት እንሞክራለን። የተደረገው ነገር ምንድን ነው? የተደረገው ነገር ማርታ ስታገለግል ሳለ፣ በግብዣው ስትሳተፍ ሳለ እህታቸው ማርያም ግን ዋጋው እጅግ የከበረ የናርዶስ ሽቱ በጣም ውድ ነው። በነገራችን ላይ ዋጋው እጅግ ውድ ማለት ነው። ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የናርዶስ ሽቱ ከናርዶስ የተሰራ የኢየሱስን እግር ቀባች ይለናል። እና በጠግሮ እግሩን አበሰች ይላል። እና ደግሞ ቤቱ ከናርዶስ ሽቱ የተነሳ ሞላ ይላል። እና በጣም የተወደደ ውድ የሆነ በውድ ዋጋ የተገዛ እንዲያውም ደቀ መዛሙርቱ እንደገመቱት በሌሎች የወንጌል ታሪኮች ደቀ መዛሙርቱም አብረው ነው የገመቱት። ግን ይሁዳ የሂሳብ በመያዝ ጎበዝ የሆነ ይሁዳ እንደገመተው ደቀ መዛሙርቱም እንዳሉት 300 ዲናር የሚያወጣ ሽቱ ነው። በጣም ውድ ሽቱ ነው። 300 ዲናር በዚያን ጊዜ በጣም በጣም ትልቅ ገንዘብ ነው። አንድ ዲናር በዚያን ጊዜ አንድ ጥሩ ስራ የሚሰራ ሰው በቀን የሚከፈለው ሂሳብ ነው። ስራ የሚሰራ ሰው እና 300 ዲናር እንደው በዓላቱ ምኑ ሲቀናነሱ የአንድ ሰው የአንድ ዓመት ደሞዝ ማለት ነው። የአንድ ዓመት ደሞዙን አጠራቅሞ የሚገዛው ሽቱ ነው። በጣም ውድ ሽቱ ነው። እሱን አምጥታ በፊቱ ከፈተች፣ በእግሩ ስር አፈሰሰች፣ በጠግሯ እግሩን አበሰች እና ከኢየሱስ ክርስቶስን በዚህ ስታከብር ሴሌብሬት ስታደርግ ወደ እርሱ ስትጠጋ ማርያም ያሳየናል። ከዛ በኋላ ከቁጥር 4 ጀምሮ እስከ ቁጥር 5 ድረስ ያለው የተሰጠው ምላሽ ነው። ግራ መጋባት ቤቱን ሞላውና አምጥታ ስታፈሰው ቤቱም ሲሞላ ያ ውድ ነገር ሲከሰከስ እና በዚህ መልኩ ስታከብረው ኢየሱስን በዚህ መልኩ ስታመልከውና አጠገቡ ስትሆን ግራ መጋባት ተፈጥሯል። ሁላችን እንደምናውቀው ግራ መጋባቱ የታወቀ ግራ መጋባት ነው። በአንድ በኩል የዮሐንስ ትኩረት ያስቆረቱ ይሁዳ ነው። ምክንያቱም የልቡ ሞቲቭ የተጣመመ ስለሆነ እሱን ለመግለጥ ነው እንጂ ኖርማል የሆነ ኮንፊውዥን ሁሉም ጋር ነበረ። በቃ ኖርማል የሚባለው ግራ መጋባት ሁሉም ደቀ መዛሙርት ጋር ነበረ። በተለይ ድሆችን በመርዳት ድሆችን ከመርዳት አገልግሎት ጋር ሲያነጻጽሩት ይሄ ሽቱ መፍሰሱ ልክ ነው ወይ? 300 ዲናር የሚያወጣ እንደዚህ ከሚሆን ይልቅ በዚህ ገንዘብ ድሆች ቢረዱ አይሻልም ወይ የሚል ኖርማል ምላሽ ነበረ። ዮሐንስ ወንጌሉን ሲጽፍ ትኩረት የሳበው ግን የተደበቀ ሞቲቭ የነበረው ይሁዳ ነው። ቁጥር 6 ላይ የእግዚአብሔር ቃል ደስ የሚለው የውስጥንም ነገር የሚመረምር መሆኑ ነው። ቁጥር 6 ላይ ትኩረት የተሰጠው ሰው ያስቆረቱ ይሁዳ ነው ያለውን ነገር ተመልከቱ። አሳልፎ ሊሰጠው ያለው ነው የስምዖን ልጅ አስቆረቱ ይሁዳ። ይሄ ሽቱ እንዴት ነው በ300 ዶላር ተሸጦ ለድሆች ያልተሰጠው? ስለምንድን ነው አለ ይልና ዜን መንፈስ ቅዱስ የልቡን ሞቲቭ ሲያጋልጠው ማለት ነው። ቁጥር 6 ይሄን የተናገረው ለድሆች አዝኖላቸውም አልነበረም። ሌሎች አዝነው ሊሆን ይችላል፣ እሱ ግን ለድሆች አዝኖላቸው አልነበረም። የልቡ ሞቲቭ የልቡ ሀሳብ ገንዘብ ወዳድ ስለነበረ ነው። እና የጌታችን እና አብረውት የሚኖሩት ደቀ መዛሙርት ገንዘብ ያዣቸው ያስቆረጡ ይሁዳ እንደነበረ ይታወቃል። ከረጢት ይዞ የሚዞረው እሱ ነበረ። ብዙ እህቶች ይረዱት እንደነበረው ሉቃስም ይነግረናል። ገንዘብ የሚረዱት ሰዎች ነበሩ ለአገልግሎቱ ከደቀ መዛሙርት ጋር ሲኖርና ሲያገለግል። ያንን ኮረጆ ሪስፖንሲቢሊቲ የተሰጠው የሚያስተዳድረው ያስቆረጡ ይሁዳ ነበርና ይሁዳ ከፍተኛ የሆነ የገንዘብ ፍቅር እንደነበረው እናውቃለን። እንግዲህ ከዚህ በፊት ጥቂት ጥቂት ሲወስድ የነበረው እዚህ ታሪክ ላይም እንደተጠቀሰውና እንደተጋለጠው ከቀረጢቱ ይወስድ የነበረው ያስቆረጡ ይሁዳ እዚህ ግባ በማይባል በአንድ ወር ደሞዝ አይነት በማትሞላ በሰላሳ ብር ይሄ እንደውም በሲልቨር ኮይንስ በሰላሳ ብር ይሄ የገንዘብ ፍቅር ወስዶ መጨረሻ ላይ ጌታውን አዳኙን የጠራውን እንዳሸጠው እናውቃለን። እና ከዛ ሞቲቭ የተነሳ የተነሳውን ግራ መጋባት በተለይ በአስቆረቱ ይሁዳ የተነሳውን ግራ መጋባት ይነግረናል ዮሐንስ ለድሆች ቢሰጥ የሚለውን ማለት ነው። የኢየሱስን መልስ ከዛ በኋላ ያለውን ተመልከቱ። ቁጥር 7 ጀምሮ እስከ 8 ድረስ ኢየሱስ ክርስቶስ ለዚህ የሰጠው ምላሽ ነው። እና ይሄንን ጌታችን ከሞቱ ጋር ሲያያይዘው እንመለከታለን። ወደ ሞቱ እየተቃረበ እንደሆነ ግልጽ ነው። እና ቁጥር 7 ላይ ተመልከቱ ጌታችን ምን አለ? ተዋት ለምቀበርበት ቀን እንድትጠብቀው ሽቱን አይደለም። ሽቱ ኦልሬዲ ተሰብሯል፣ ሽቱ ፈሷል። ግን ይሄ ለመቃብሬ መታሰቢያ እንዲሆን ለቀብሬና ለሞቴ መታሰቢያ እንዲሆን እንዲጠበቅ ተዋት እና አለና ጌታችን ከሞቱ አንጻር ይሄንን እንዳያያዘው የምንመለከተው ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ ድሆች ሁል ጊዜ ከእናንተ ጋር አሉ አለ። ልታገለግሏቸው ትችላላችሁ ማለት ነው በሌላ ጊዜ። እኔ ግን መሞቴ ስለሆነ ለአስከሬኔ ይሁን መታሰቢያ ይሁን አለ። ምዕራፍ 12 እንግዲህ ትራንዚሽን ነው። እስከ ዛሬ የነበረው ፓብሊክ የኢየሱስ ክርስቶስ ፓብሊክ አገልግሎት እየተጠናቀቀ ጥቂት ጊዜያት ከደቀ መዛሙርቱ ጋር ካሳለፈ በኋላ የመሞቻው ጊዜና የመሄጃው ጊዜ እየደረሰ እንደሆነ እንደ ትራንዚሽንም የሚያገለግል ታሪክ እንደሆነ እንመለከታለን። እና ይሄ ታሪክ ሲሆን ይሄ ምላሽ ሲሰጥ ኢየሱስም ደግሞ ድሆች ከእናንተ ጋር ናቸው ብሎ ለመታሰቢያ ለአስከሬኔ ለመቃብሬ ለሞቴ መታሰቢያ ይሁን ተዋት አትከልክሏት ብሎ ታሪኩ ይዘጋል ማለት ነው ቁጥር 8 ላይ ሞሮርለስ። እና አላዛርን ከሞት ላስነሳው ለኢየሱስ የተሰጠውን የመጀመሪያ ምላሽ ነው የሚያሳየን ከቁጥር 1 ጀምሮ እስከ 8 ድረስ። ምንድን ነው የታሪኩ ዋና ጭብጥና ዋና ትምህርት? ምንድን ነው ሞራሉ? ምንድን ነው ታሪኩ ብለን መጠየቅ አለብን። ዮሐንስ ሲያካትተው ምን እንድንማር ነው የሚለውን መጠየቅ መቻል ይኖርብናል። እንግዲህ አንድ ሁለት ነገሮችን ሃይላይት ለማድረግ ሞክራለሁ። መጀመሪያ ደረጃ አላዛርን ከሞት ካስነሳው በኋላ ከኢየሱስ አላዛርን ከሞት ከማስነሳቱ የተነሳ ወሬውና ዝናውም ከመውጣቱ የተነሳ የተሰጡ ልዩ ልዩ ምላሾች ቢኖሩም እንኳን አስቀድሞ ያቀረበው ይሄ መሆኑ በጣም አስገራሚ ነው። አስቀድሞ ያቀረበው ኢየሱስ ክርስቶስ ግብዣ ተደርጎለት አንዲት ሴት መጣችና አከበረችው፣ አመለከችው፣ ወደደችው፣ በትህትና ራሷን ዝቅ አረገች፣ ኢየሱስ ሴሌብሬትድ ሆነ ነው። በጣም ብዙ ሰዎች ከሞት ያስነሳውንም አላዛርን ለማየት የሚመጡበት ጊዜ ነበር። ቁጥር 9 ጀምሮ ኢየሱስን ለማየት ብቻ ሳይሆን ከሞት የተነሳው አላዛርም እኮ አስደናቂ ነው። በነገራችን ላይ መደነቃቸው በጣም አይገርምም። 4 ቀን ሞቶ የተነሳውን ሰውም ለማየት የሚመጡ ሰዎች ነበሩ አላዛርን ለማየት፣ ከዛ እየተመሰከረላቸው ጌታን ያመኑ ማለት ነው። እና አላዛርንም ለማየት የመጡ ቢኖሩም አላዛርም አስገራሚ ቢሆንም ከሞት የተነሳው፣ ዋናው ግን ሲከበር የምናየው መጀመሪያ ከሞት ያነሳው ነው። ከሞት ያስነሳው ነው ተከባሪ። ሴሌብሬት የተደረገው እሱ ነው። የተመለከው እሱ ነው። ውድ ስጦታ የተሰጠው እሱ ነው። እግሩ ስር ሆና ሴሌብሬት ያደረገችው እሱን መሆኑን ያሳየናል። ግን ትንሽ ከሉቃስ ወንጌል ምዕራፍ 10 ጋር ፓራላል ብናስበው በጣም ጥሩ ነው። ሉቃስ ወንጌል ምዕራፍ 10 በዝርዝር ስለነገረን ይህንን ታሪክ ሉቃስ እንደገና ስለጻፈው እንደገና ስላመጣው ማለት ነው። ሉቃስ ወንጌል ምዕራፍ 10 ላይ እንደምታውቁት 2 ታሪኮች ፓራላል አሉ። አንደኛው ታሪክ የደጉ ሳምራዊ ታሪክ ነው። ባልንጀራህን ውደድ ነው። አንዱ የተሰጠን አገልግሎት ባለንጀራህን ውደድ ነው። እና ባለንጀራ የማን ነው ሲል ባለንጀራ ማለት እርዳታ የሚያስፈልገው ነው። የደጉ ሳምራዊ ታሪክ ይሄ ነው። እርዳታችን የሚያስፈልገው ሰውን እሱን መውደድ፣ እሱን ማገዝ፣ እሱን መርዳት ነው አንዱ ጥሪ። ባለንጀራህን ውደድ ነው አንዱ ጥሪያችን። ከዛ ሉቃስ 10 ላይ ደግሞ ወዲያው የሚመጣው ደግሞ የማርታና የማርያም ታሪክ ነው። የማርታና ማርያም ታሪክ ደግሞ ማርታ ተባክን ነበር፣ ትሯሯጥ ነበር። የተገባ ነገር ነው፣ አገልግሎት አለ። ግን ደግሞ ማርያም ደግሞ እግሩ ስር ቁጭ ብላ፣ የሽቱ ታሪክ ባይኖርም እግሩ ስር ቁጭ ብላ ደግሞ ኢየሱስን ደግሞ ስታመልክና ቃሉን ስትሰማ ይነግረናል ሉቃስ ማለት ነው። ምን ማለት ነው? ሉቃስ ወንጌል 10 በአንድ በኩል ባልንጀራ እንደ ራስ ውደድ አለው፣ በሌላ በኩል ደግሞ ጌታ አምላክህን ውደድ አለው። ቁጭ ብላ ኢየሱስን ስትወድ ያሳየናል። እነኚህ ሁለቱ በአንድ ሰው ህይወት ውስጥ በጣም ኮምፒቲቲቭ ናቸው። አንዳንድ ጊዜ ስታዩት ለእግዚአብሔር መስራትና እግዚአብሔርን መውደድ ማለት ነው። እግዚአብሔርን ማገልገልና ባልንጀራን መውደድና እግዚአብሔርን መውደድ፣ በእግሩ ስር መሆንና ለእሱ መስራት፣ በሌላ አገላለጽ ማርታዊነትና ማርያምነት። ማርታዊነት ማገልገል ጥሩ አገልግሎቶች ናቸው። ኢየሱስን ያገለገለችው መልካም አገልግሎት ነው እና ለኢየሱስ መስራትና ኢየሱስን መውደድ፣ እነኚህ በህይወታችን በጣም ይጋጫሉ አንዳንድ ጊዜ። በዮሐንስ 12 ቋንቋ ደግሞ እናውራው። በዮሐንስ 12 ቋንቋ ደግሞ ድሆችን መርዳትና በዚህ ገንዘብ ድሆችን መርዳት እና በዚህ ገንዘብ ደግሞ በዚህ ሀብት ደግሞ ስብርብሩን አውጥቶ ኢየሱስን ቅድሚያ ሰጥቶ እግሩ ስር ሆኖ እሱን ማምለክ፣ እሱን መውደድ፣ ሰዎችን መውደድ ሁልጊዜ፣ እሱን መውደድ እና ማገልገል ሁልጊዜ ኮምፒቲቲቭ ናቸው በህይወታችን። በጌታችን ምላሽ የምናየው ዮሐንስ 12 1 እስከ 8 ያለው ታሪክም ያስተምረናል ብዬ ማምነው። ሉቃስ 10ም ራሱ አብሮ ያስተምረናል ብዬ ማምነው። በደቀ መዝሙርነት ሂደት ውስጥ ጌታን በመከተል ሂደት ውስጥ ማለታችን ነው፣ ብዙ ጥሩ ነገሮች ቢኖሩም እንኳን ጥሩ ነገሮች ናቸው ሁሉም፣ በጣም ብዙ ጥሩ ነገሮች ቢኖሩም አምልኮንና ፍቅርን የሚያክል ግን የለም። ብዙ ጥሩ ነገሮች ቢኖሩም በሕይወታችን የምናረጋቸው ኢየሱስን ከመውደድ የሚበልጥ ኢየሱስን መውደድን የሚተካ በእግሩ ስር መሆንንና ሳክሪፊሻሊ ማምለክን የሚተካ ተግባር ሊኖር አይችልም። ሁሉ ከዚህ ተግባር ስር ናቸው። ጥሩ ናቸው ግን ከዚህ ተግባር ስር ናቸው። ኢየሱስ ክርስቶስን ማምለክ በምንም አይተካም። እሱ ሁልጊዜ የበላይ ነው። እሱን ማምለክ፣ ለሱ ሁሉን ሳክሪፋይስ ማድረግ መሰዋት ከምንም ነገር ይበልጣል። በእግሩ ስር መሆን ከምንም ነገር ይበልጣል። በጣም ብዙ ጥሩ ነገሮች ቢኖሩም ማለት ነው። አሁን ጌታችን ዘዳግምንም ጠቅሶ የተናገረው ድሆች ሁልጊዜ ከእናንተ ጋር ናቸው። ድሆችን መርዳት ሶሻል ሬስፖንሲቢሊቲ፣ ድሆችን ማገዝ ሁልጊዜ ልናረገው የተገባ ነው። ጥሩ ተግባር ነው። የቤተ ክርስቲያን ተልእኮ ነው። በሐዋርያት ሥራ መጽሐፍም እናየዋለን። ሐዋርያቱ ችግረኞችን ያግዙ ነበር። አሁንም ብዙ ሶሻል ሰርቪስስ በቤተ ክርስቲያን ውስጥ አሉ። በኢየሱስ ስም ሰዎችን መርዳት፣ ሰዎችን ማገዝ፣ ድሆች ሁልጊዜ በአካባቢያችን ስለሆኑ ድሆችን ማገዝ፣ ባልንጀራን መውደድ አንዱ ጥሩ ነገር ነው። የቤተ ክርስቲያን አገልግሎት ነው። አሁን እኛ እንደምናደርገው እግዚአብሔርን ማገልገል፣ ወንጌልን መስበክ፣ ወንጌል ላልደረሳቸው ሰዎች ወንጌልን ማዳረስ፣ ማገልገል፣ መዘመር፣ በየቦታው ወንጌልን ለማዳረስ መሮጥ፣ መባከን፣ ለእግዚአብሔር መስራት፣ እነኚህ ሁሉ በጣም ጥሩ ነገሮች ናቸው። ደቀ መዝሙርነት ደግሞ እነኚህን ሁሉ ያካትታል። ባልንጀራህን እንደ ራስ ውደድ አለበታ። ባልንጀራን እንደ ራስ መውደድ አለበት። ድሆችን መርዳት አለበት። ለሌሎች ማሰብ አለበት። ለእግዚአብሔር መስራት አለበት። ውስጡ ደቀ መዝሙርነት፣ ኢየሱስ ክርስቶስን ማገልገል፣ ማርታዊነት አለበት። ደቀ መዝሙርነት በውስጡ አለ። ፓኬጅ ነው። ለእግዚአብሔር እንሰራለን፣ ድሆችን እናግዛለን፣ ኢየሱስን እናገለግላለን፣ እንደክማለን፣ ረጃጅም ጉዞዎች እየሄድን ጌታን እናገለግላለን። ግን ከዚህ ሁሉ ደግሞ የሚበልጥ መሰረታዊ ነገር አለ የማይተካ፣ እሱም ኢየሱስ ክርስቶስን መውደዳችን፣ በፊቱ መሆናችን፣ በጥሞና በፊቱ መሆናችን፣ እርሱን መውደዳችን፣ ሳክሪፊሻሊ እሱን ማምለካችን ግን በምንም አይተካም፣ በምንም አይተካም። ሌላው ይደርሳል ነው እግዚአብሔር የሚለው ነው ባጭሩ። ኢየሱስ ሌላው ይደርሳል፣ ሌላው መባከን ይደርሳል፣ ሌላው ስራ ይደርሳል፣ ይሄ ግን የሚበልጥ ነው። ማርያም በሉቃስ 10 ላይ እንደተጻፈው በቃ መልካሙን ነው የመረጣችሁ፣ የሚበልጣውን ነው የመረጣችሁ። በደቀ መዝሙርነት ሂደት ውስጥ የቱ ይበልጣል? ኢየሱስን እየወደዱ በእግሩ ስር መሆን። እሱን የሚተካ ነገር የለም። ለብዙዎቻችን መልእክትና ትምህርት ነው። ለእንደኔ አይነት አገልጋዮችም መልእክትና ትምህርት ነው። ለምትመለከቱን ሁሉ መልእክትና ትምህርት ነው ብዬ አምናለሁ። በእግሩ ስር መሆንን እግዚአብሔር ያብዛልን። በእግሩ ስር መሆን ውድ የምንለውን እንኳን የሚያስከሰክስ አይነት ፍቅር መውደድ፣ እሱ በምንም አይተካም። በሐዋርያት ሥራ በራእይ መጽሐፍ ላይ እንደገና ኢየሱስ ተመልሶ ከፈተሻቸው አብያተ ክርስቲያናት መካከል ኢቫሉዌት ካረጋቸው አብያተ ክርስቲያናት መካከል አንዱ የኤፌሶን ቤተ ክርስቲያን ነው። ዮሐንስ ራእይ ምዕራፍ 2 ላይ የምናገኘውና በስራ የተመሰከረለት ስራህን አውቃለሁ፣ ድካምህን አውቃለሁ፣ ለኢየሱስ ብሎ የሚደክም ለኢየሱስ ብሎ የሚሰራ ቤተ ክርስቲያንና አገልጋዮች ናቸው። እንዲያውም ስህተት ትምህርትን እንኳን እየነቀሱ የሚቃወሙ ስህተተኞችን ነቅሰ አውጥተሃቸዋል። ሐዋርያት ሳይሆኑ ሐዋርያትንን የሚሉትን ሁሉ እነሱን ሁሉ ተቃውመሃል፣ ለይተሃቸዋል። ትምህርት ይለያል። የትምህርት ጥራት አለ፣ አገልግሎት አለ፣ ድካም አለ፣ ለእግዚአብሔር መስራት አለ። በኤፌሶን ግን ዋናው ነገር ግን ጎሏል። የቀድሞ ፍቅርህን ትተሃል። እና ፍቅር ለእግዚአብሔር ያለ ፍቅር ተከስክሶ ዝቅ ብሎ ለእግዚአብሔር መስራት ቢኖርም አይደሰትም። እግዚአብሔር ለእግዚአብሔር መስራት ቢኖርም፣ ድሆችን መርዳት ቢኖርም፣ ማገዝ ቢኖርም፣ አገልግሎት እሱን ከመውደድ በላይ ሲሆን አያስደስተውም። አገልግሎት እርሱን ከመውደድ በታች ሲሆን፣ ለእግዚአብሔር መስራት እታች ሆኖ እግዚአብሔርን መውደድ እላይ ሲሆን፣ በሌላ አገላለጽ ኢቭን የምናረጋቸው ነገሮችና ስራዎቻችንና ድካማችን የፍቅር መግለጫ ሲሆን ነው እግዚአብሔርን የሚያስደስተው። ኢየሱስን መውደድ በደቀ መዝሙርነት ሂደታችን ውስጥ ኢየሱስን መውደድ፣ እግሩ ስር መሆን፣ ሽቱውን መስበር፣ እሱን መውደድ፣ ሃምብል የሆነ ሴሌብሬሽን፣ እሱ በምንም ነገር አይተካም። እሱ ዋና ነው፣ ሌላው ተከታይ ነው። እና በእግር ስር መሆን ግሩም ነው እንዳለ ዘማሪው ማለት ነው። ቃልህን መማር መልካም ነው እንዳለ ዘማሪው፣ ቁጭ ብለን በእግሩ ስር መሆን፣ ቃሉን መማር፣ እሱን መውደድ የመጨረሻው አልቲሜት ክላይማክስ ላይ ያለ ጥሪያችን መሆኑን አውቀን ለእርሱ የተሰጠ እርሱን የሚወድ ሕዝብ እንድንሆን እግዚአብሔር ሁላችን ይርዳን።